ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ ኢትዮጵያ የነዳጅ ማውጣት ሙከራ መጀመሯን ጠቅላይ ሚኒስትር አብይ አህመድ አስታወቁ።
የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩት ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። በሌላ በኩል ተጨማሪ ምርት ኖሮን ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው።
ለወጣቶች ስራ ለመፍጠር የሚያስችሉ ፕሮጀክቶችን መቅረጽ እንደሚያስፈልግ ነው ጠቅላይ ሚኒስትሩ የተናገሩት። በሌላኛው ዘገባ በቤኒሻንጉል ክልል በተከሰተ ግጭት 10 ሰዎች መሞታቸውን እንደዚሁም ከ40 በላይ መቁሰላቸውን የክልሉ መስተዳድር አስታውቋል።
አሶሳ ከተማ ላይ 5 ሰው ነው ህይወቱን ያለፉ እና ወደ 26 አካባቢ ሰው ቆስሏል።
ከአሶሳ ከተማ ውጪ ሌላ የሞተ ሰው አለ ማለት ነው? ምክንያቱም ሮይተርስ ላይ 9 ሰው እንደሞተ መግለጾትን አይቼ ነበር።
አዎ፣ አሶሳ ሽርቆሌ የሚባል ወረዳ ላይ 4 ሰው እዛ ህይወታቸው ስላለፈ ነው። ሽርቆሌ የሚባል ከአሶሳ ውጪ
ጠቅላይ ሚኒስትር አብይ አህመድ ከስነ ጥበብ ባለሙያዎች ጋራ በዚህ ሳምንት ተወያይተዋል። ምን ተባባሉ?
ከፍጹም ፍቅርና ከፍጹም ጥላቻ ሆኖ ሊሰራ የሚችለው ይሄ ችነት ነው ነው
ስራዎቻችንን ስንሰራ የሚያሻግር ስራ እንድንሰራ ከሌሎች ሀገሮች ምሳሌ እያጣቀሱ ነው ሲያስተምሩ ነው የነበረው።
ጥበበኛ የተባለው ነገር ላይ መጮህ ሳይሆን ችግር ቢኖር መፍትሄውን ማፈላለግ ነው።
ዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አድማ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የተባበሩት መንግስታት ድርጅት ዋና ጸሐፊ የኤርትራ ከፍተኛ ልዑካን ኢትዮጵያ መግባታቸው የሁለቱን ሀገሮች ግንኙነት ወደ መደበኛው እንዲመለስ ለማድረግ የሚያስችል የመጀመሪያ ተጨባጭ እርምጃ ነው ማለታቸው ተገልጿል። ዋና ጸሐፊው አንቶኒዮ ጉተረሽ አያይዘውም በሁለቱ ሀገሮች መካከል ሰፍኖ የቆየውን ውጥረት ለማርገብና ለተራዘመ ጊዜ ለቀጠለው ጠባቸው መፍትሄ ለማግኘት የሚደረገው ዲፕሎማሲያዊ ጥረት በመላው ክልል አዎንታዊ ተጽዕኖ ይኖረዋል ማለታቸውን የኢትዮጵያና የኤርትራ ጉዳይ ቃል አቀባይ ባወጡት መግለጫ ጠቁመዋል። የተባበሩት መንግስታት ድርጅት ሁለቱ ሀገሮች የድንበሩን ውሳኔ በሚተገብሩበት ወቅትም ሆነ በማንኛውም የተባበሩት መንግስታት ድርጅት እርዳታ ያስፈልገዋል ብለው በሚያምኑት ነገር ሁሉ ለመርዳት ዝግጁ መሆኑን ዋና ጸሐፊው በድጋሚ ገልጸዋል ይላል መግለጫው።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ ባለፈው ቅዳሜ በተደረገው ሰልፍ የተፈጸመውን የቦምብ ጥቃት ያቀነባበሩት ኃይሎች ጥቃታቸውን ሊደግሙ ይችላሉ ሲል የኢትዮጵያ መንግስት ትላንት ረቡዕ ማስጠንቀቁንና ሕዝቡ በንቃት እንዲከታተል ጥሪ ማቅረቡን የሮይተርስ የዜና አገልግሎት ዘግቧል። በፍንዳታው 2 ሰዎች ተገድለው በርካታ መቁሰላቸውን እስካሁን ባለው ጊዜ ከፍንዳታው ጋር በተያያዘ 30 ሰዎች መታሰራቸው የሚታወቅ ነው። ይሁንና ጥቃቱን ያቀደውና ዓላማው ምን እንደሆነ እስካሁን ባለው ጊዜ አልታወቀም ይላል የሮይተርስ ዘገባ። የኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አህመድ ሽዴ ባለፈው ቅዳሜ በተፈጸመው ጥቃት ያልተሳካላቸው ኃይሎች በሀገሪቱ የተለያዩ ቦታዎች ጥቃት ሊያደርሱ ይችላሉ የሚል ስጋት እንዳለ በመግለጽ አስጠንቅቀዋል።
የዩናይትድ ስቴትስ
ፕሬዚዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላድሚር ፑቲን የመጀመሪያ ስብሰባቸውን ሄልሲንኪ ላይ እንደ አውሮፓውያን አቆጣጠር ሐምሌ 16 ያካሂዳሉ፣ ከ19 ቀናት በኋላ ማለት ነው። የጉባኤው ቀን በሁለቱም ሀገሮች የተረጋገጠ ሲሆን የትራምፕ ብሔራዊ የጸጥታ አማካሪ ጆን ቦልተን ለጉባኤው ለማመቻቸት ሲሉ ከሩሲያ ፕሬዚዳንት ቭላድሚር ፑቲንና ከሌሎች የሀገሪቱ ባለስልጣኖች ጋር ተገናኝተው በተነጋገሩ ማግስት ነው ስለ ጉባኤ የተገለጸው። አድማጮች፣ በመጨረሻም ወደ ኢትዮጵያ ወደሚመልሰን ዜና ልውሰዳችሁ። የምህረት አሰጣጥና አፈጻጸም ስነስርዓት ረቂቅ አዋጁ ጸደቀ። በህዝብ ተወካዮች ምክር ቤት ውይይት ሲደረግበት የቆየው የምህረት አሰጣጥና አፈጻጸም ስነስርዓት አዋጅ ዛሬ ጸድቋል። ከህዝብ ተወካዮች ምክር ቤት ባገኘነው መረጃ በአዋጁ የተካተቱና በምህረት ይታለፋሉ የተባሉት የክስ አይነቶች የሀገር መክዳት፣ የፖለቲካ ነክ ጉዳዮች፣ ህገ መንግስታዊ ስርዓቱን በኃይል መናድና በመንግስትና በህዝብ ላይ አመጽ ማነሳሳት ናቸው ብለውናል። በእነዚህ ወንጀሎች ተከሰውና ተፈርዶባቸው የቆዩ ግለሰቦች ወይም ቡድኖች ሙሉ ለሙሉ ይቅርታ የሚያሰጣቸው አዋጅ ነውም ተብሏል። አዋጁን ለማስፈጸም ምህረቱን ለመስጠት የሚረዱ መስፈርቶችን የሚያወጣና የምህረት ጥያቄ ተቀብሎ የሚመረምር ለጠቅላይ ሚኒስትሩ ተጠሪ ቦርድ እንደሚቋቋምም ተደንግጓል። ምህረቱ በምን አይነት ሁኔታ እንደሚሰጥ ቦርዱ በቅርቡ ይፋ እንደሚያደርግ ከምክር ቤቱ ያገኘነው መረጃ ይጠቁማል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከጋቢና ቪኦኤ የሚተላለፈውን ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ኢትዮጵያ ለሙከራ ድፍድፍ ነዳጅ ማምረት እንደጀመረች ጠቅላይ ሚኒስትር አብይ አህመድ አስታወቁ። የነዳጅ መገኘት የተለያዩ ኢኮኖሚያዊ ክፍተቶችን ሊሞላ እንደሚችልም ተናግረዋል። ለወጣቱ ስራ ለመፍጠር የሚያስችሉ በርካታ ፕሮጀክቶች እንደሚያስፈልጉ ጠቅላይ ሚኒስትሩ የተናገሩትን ጠቅሶ እስክንድር ፍሬው ተከታዩን ዘገባ አድርሶናል።
የኢትዮጵያ የድፍድፍ ነዳጅ ዜና ይፋ የተደረገው ለዓመታት ሲካሄድ የቆየውን የፍለጋ ስራ ተከትሎ ነው። ፍለጋ ሲካሄድባቸው ከቆዩ ቦታዎች አንዱም ምስራቅ ኢትዮጵያ ሶማሌ ክልል ነው። እናም ፖሊሲ ጂኤል በተሰኘው የቻይና ኩባንያ አማካኝነት በዚሁ ክልል በሚገኙት ቀላፎ፣ ወልወል፣ ወርዴር፣ ደናንና ጎሬ አካባቢዎች የተካሄደው ፍለጋ ውጤት አስገኝቷል። በዛሬው ዕለት የማምረት ሙከራ እንደሚጀመርም ነው ትናንት በተሰጠ ጋዜጣዊ መግለጫ ላይ የተገለጸው። ለሀገር ውስጥ የመገናኛ ብዙሃን ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ምርት ምክንያት ሊሞሉ የሚችሉ ኢኮኖሚያዊ ክፍተቶችን ጠቃቅሰዋል።
ነገ የምንጀምረው መስከረም የምንዘረጋውም የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። በአንድ በኩል ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩት ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። በሌላ በኩል ተጨማሪ ምርት ኖሮን ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ሶስተኛው ችግር ስራ አጥነት ነው። ኢትዮጵያ ውስጥ የተስፋፋውን ስራ አጥነት ወጣቱን ስራ ሲዘን ችግሮቻችን ለመቅረፍ በርካታ ፕሮጀክቶች ያስፈልጉናል። ፓይፕላይን መዘርጋት፣ የነዳጅ ቁፋሮ፣ አዳዲስ የግንባታ ስራዎች፣ የፋብሪካ ግንባታዎች፣ አዳዲስ ኢንቨስትመንት መሳብና በርከት ያሉ የስራ መስኮች መፍጠር ያስፈልጋል። አዳዲስ ኢንቨስተሮች እንዲገቡና የተፈጥሮ ሀብቶቻችንም ወደ ልማት ገብተው ስራ አጥነት እንዲቀንስ መረባረብ ያስፈልጋል። ያን ስናደርግ የተማረው ወጣት፣ ጉልበት ያለው ወጣት የራሱን ህይወት ለማሻሻል እንዲሁም የሀገር እድገት ለማረጋገጥ እና የተሟላ ዘላቂ እድገት በሀገራችን በቀጠናው ለማምጣት ትልቅ መሰረት ሆኖ ያገለግላል።
የድፍድፍ ነዳጅ መገኘት ለሌሎች የኢኮኖሚ ዘርፎች የሚሰጠውን ትኩረት እንደማይቀንሰውም ጠቅላይ ሚኒስትሩ አስረድተዋል።
በግብርና የምናገኘውን ሀብት ይተካል ማለት አይደለም። ነዳጅ አገኘን ማለት በአግሮ ኢንዱስትሪ የምናገኘውንና ግብርናን እንደ ግብዓት ተጠቅመን የምናመርታቸውን በተለይ ለምግብ የሚውሉ ምርቶች ይተካል ማለት አይደለም። ይሄ አንዱ አንዱን ሳይተካ ሁሉም መሸከም የሚችል ህዝብ ያለን፣ ሁሉም ተፈጥሮ ሀብት ያለን መሆኑ ታውቆ በቂ ትኩረት በየዘርፉ ለሁሉም በመስጠት እድገቱን የተሟላ ማድረግ ይጠበቅብናል።
የነዳጅ መገኘት ምንም አይነት አሉታዊ ተጽዕኖ ሊፈጥር እንደማይገባውም ጠቅላይ ሚኒስትሩ አሳስበዋል።
ነዳጅ ተገኘ ብለን ተስገብግበን የምንባላና የምንጠፋፋ ከሆነ ነዳጁ ባይገኝ መረጣል። ነዳጅ መገኘቱ ለአጠቃላይ እድገት ግብአት ይሆናል ብለን በአግባብ በጥንቃቄ መርተን አጠቃላይ እድገቱን የሚያፋጥን አድርገን መጠቀም ከቻን ደግሞ ስራአጥነት ይቀንሳል፣ የውጭ ምንዛሬ እንድናገኝ ያስደርጋል፣ አዳዲስ ሀብት እንድናመነጭ ያደርጋል፣ ሌሎች ቀጠና ያሉንም ሀብቶች እያወጣን እንድንጠቀም ያስችላል። ስለሆነም ነዳጅ ተገኘ ተብሎ ተስገብግቦ ወደ ግጭት ወደ ችግር የሚያስገባ ሳይሆን ነዳጅም ወርቅም ፖታሽም ሌሎችም ማናቃቸው በርካታ የተፈጥሮ ሀብቶች ያላት ሀገር በመሆኗ እውቀት እያደገ ህዝብ እየተደመረ እየተባበረ ሲሄድ እነዚህን ሀብቶች እያወጣን በተፈጥሮ ሀብቷ የበለጸገች ከሁሉ በላይ እጅግ የበለጸገ ጭንቅላት ያላቸው ህዝቦች ሀገር ኢትዮጵያን እንድናሳድግ ሊያግዘን ይችላል።
ይህ በእንዲህ እንዳለም የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ሊገናኙ እንደሚችሉ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። በኢትዮጵያ በጉብኝት ላይ የሚገኘውን የኤርትራ መንግስት የልዑካን ቡድን አስመልክተው ለአገር ውስጥ የመገናኛ ብዙሃን ማብራሪያ የሰጡት ዶክተር ወርቅነህ የሁለቱ መሪዎች ውይይት በቅርቡ እንደሚካሄድ ተስፋቸውን ገልጸዋል።
እነዚህ ጉብኝቶች እዚህ ብቻ የሚያበቁ አይደሉም። ወደፊት የሁለቱ ሀገር መሪዎችም የሚገናኙበት ሁኔታ ይመቻቻል። ይህም በቅርብ ጊዜ ይሆናል ብለን ነው የምናስበው። በተጨማሪም ሌሎችም ተከታታይ ጉዳዮችን እንግዲህ በዚህ በኖርማላይዜሽን እና ቀጥሎ በጋራ በምንጓዝበት ሁኔታ ላይ የምንሰራቸውን ስራዎች በተለይ ሁለታችንም የውጭ ጉዳይ ሚኒስትሮች አጠራክረን እንሰራለን።
የኤርትራ መንግስት ከፍተኛ የልዑካን ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ እንደምትቀበል መግለጿን ተከትሎ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። በቤንሻንጉል ክልል ግጭት 10 ሰዎች መሞታቸው፣ ከ40 በላይ መቁሰላቸው ታውቋል። የክልሉ ፕሬዚዳንት በአሶሳ 5፣ በአብሽር ቆሌ ደግሞ 4 ሰው፣ በድምሩ የ9 ሰው ህይወት አልፏል ብለዋል። የአሶሳ ከተማ ከንቲባ ደግሞ በአሶሳ የ6 ሰው ህይወት ማለፉን ተናግረዋል። ከክልሉ ፍትህና ጸጥታ አስተዳደር ቢሮ የወጣው መረጃ ደግሞ 10 ሰዎች መሞታቸውን ያመለክታል። የክልሉን ፕሬዚዳንትን የአሶሳ ከተማ ከንቲባንና ነዋሪዎችን አነጋግሬ ነበረ። በዚህ ዘገባ ላይ በቤንሻንጉል ጉምዝ ማኦ ኮሞ እና ባምባሲ፣ አሶሳ፣ ሸርቆቤሌ አጎራባች ቀበሌና ወረዳዎች ስለተፈጠረው ግጭት፣ ስለጠፋው ህይወት፣ ስለቆሰሉት ሰዎችና በአጠቃላይ በክልሉ እየተፈጠረ ስላለው ሁኔታ የክልሉ መንግስት እስከ ትላንትና ድረስ ምንም ሳይል ቆይቶ በትላንትናው ዕለት ለብሔራዊ ቴሌቪዥን ጣቢያ የአንድ ሰው ህይወት ማለፉን አስታውቆ ነበር። በዛሬው ዕለት የክልሉን ፕሬዚዳንት አቶ አሻድሌ ሀሰንን ስለደረሰው ጉዳት ጠይቄያቸው ነበር በስልክ።
አሶሳ ከተማ ላይ 5 ሰው ነው ህይወቱን ያለፉ እና ወደ 26 አካባቢ ሰው ቆስሏል።
ከአሶሳ ከተማ ውጪ ሌላ የሞተ ሰው አለ ማለት ነው? ምክንያቱም ሮይተርስ ላይ 9 ሰው እንደሞተ መግለጾትን አይቼ ነበር።
አዎ፣ አሶሳ አብሽርቆሌ የሚባል ወረዳ ላይ 4 ሰው እዛ ህይወታቸው ስላለፈ ነው። አብሽርቆሌ የሚባል ከአሶሳ ውጪ።
የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይም በበኩላቸው በከተማቸው በተፈጠረው ግጭት የደረሰውን ጉዳት በተመለከተ ከአሜሪካ ድምጽ ተጠይቀው
እስካሁን ድረስ ባለኝ መረጃ 6 ሰው ነው።
የቆሰለውስ?
የቆሰለው ከዛ በላይ ነው። ከዛ በላይ ነው።
ምን ያህል ይሆናል የቆሰለው?
30 ሰው እንደዚህ ይሆናል።
የቤንሻንጉል ጉምዝ ክልል ፍትህና የጸጥታ አስተዳደር ቢሮ ኃላፊ አቶ ደንሳ በየነ ደግሞ ለሀገር ውስጥ ለሚገኙ መገናኛ ብዙኃን በሰጡት መግለጫ የ10 ሰዎች ህይወት ማለፉን፣ 38 መቁሰላቸውን ተናግረዋል። የአሜሪካ ድምጽ ሰሞኑንና ዛሬ ያነጋገራቸው ነዋሪዎች በበኩላቸው በማኦ ኮሞ 2 ሰው፣ በሸርቆሌ 4 ሰው፣ በአሶሳ ደግሞ 6 ሰው ህይወት ማለፉን ገልጸውልናል። ከነዚህ አጠቃላይ መረጃዎች ያገኘነው ድምር ውጤት የሚያሳየው በክልሉ ከ10 ሰው በላይ ህይወት መጥፋቱን፣ ከ40 በላይ መቁሰላቸውን ነው። የግጭቱ መነሻ ነባር ብሔረሰብ በተባሉትና የአማራና የኦሮሞ ማህበረሰብ በሚበዙበት በስብጥር በሚኖሩ ነዋሪዎች መካከል እንደሆነ ስንዘግብ መቆየታችን ይታወሳል። ግጭቱ በጣም ተባብሶ የነበረበት የአሶሳ ከተማ ነዋሪን ዛሬ ስለ ሁኔታው በድጋሚ ጠይቄያቸው ነበር።
እንግዲህ መጀመሪያ ላይ አካባቢው ተወላጅ ሆኖ የበርታ ብሔረሰብ ነው መጀመሪያ የባጃጅ ሹፌሮችን ባጃጅ ውስጥ በጩቤና በጀራ እየመጡ መንደራቸው ውስጥ ያሉ የሌላ ብሔር ተወላጆችን እንደዚህ የገደሉ መሆኑን የሰማ ነው። እንደገና ሁለተኛ ቀን ላይ ደግሞ በግሩፕ ተደራጅተው ከተማ ውስጥ ገብተው እየተሯሯጡ በድንጋይና በገጀራ በጩቤ ሰዎች ላይ ጉዳት አድርሰዋል። ከዛም ባለፈ እንግዲህ ዋናው ነዋሪ ደግሞ ትናንት እንደታየው ምሬቱ ስለበዛ የሚያረጋጋም ሰው ስለጠፋ አፈንድቶ ወጥቷል ወደ ውጭ። እንግዲህ በግልጽ መጀመሪያ በርታው ብሔረሰብ ነው አማራና የኦሮሞ ተወላጆች ላይ ጥቃት ያደረሱት። እዚህ የተቆጣው ህዝብ ደግሞ መልሶ እነሱ ላይ ጥቃት ማድረሱም እናውቃለን።
ሰሞኑን ባቀረብነው ዘገባም በማኦ ኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ጠቅላይ ሚኒስትር አብይ አህመድን ደግፈው የወጡ ሰዎች መደብደባቸውን፣ ይህን ተቃውሞ በማግስቱ ሰልፍ የወጡ ደግሞ በጥይት ተመተው ሁለት ሰዎች ህይወታቸው ማለፉን፣ ወደ 40 የሚጠጉ ሰዎች ደግሞ መቁሰላቸውን፣ 2000 የሚደርሱ ደግሞ ቤጊ ከተማ በተጠልለው እንደሚገኙ፣ በሶስት ጥይት የተመቱ የሰባት ልጆች እናትን ጨምሮ የቤጊ ከተማ የጸጥታ ኃላፊን አነጋግረን መዘገባችን ይታወሳል። የቶንጎ ከተማ ፖሊስም ይህንን አስተባብሏል። ይህንን በተመለከተ በዛሬው ምሽት ያገኘኋቸውን የክልሉን ፕሬዝዳንት አቶ አሻደሌን ጠይቄያቸው ነበር። ግጭቱ በማን ነው የተቀሰቀሰው ብዬ።
የነበረው ግጭት የብሔር ግጭት አይደለም። ይሄ የተሰበሰቡ ክራይ ሰብሳቢና አሁን እየተጀመረ ያለው ለውጥ የማይደግፉ ኃይሎች ያነሱት ነው። ስለዚህ በንብረት ላይም በነፍስ ላይም በህይወት ላይም የደረሰው ጉዳት ብሔር ለይቶ አይደለም። ማንም ሰው ከዛ ያገኘውን ግጭት እየፈጠሩ የነበረበት ያው ግጭት ከተማ ላይ ሲነሳ ይሄን እንትን አይለይም። ስለዚህ ከዚህ አኳያ ይሄንን መረጃ ይሄንን ብሔር ተለይቶ ነው አደጋ እየደረሰ ያለው ብሎ የሚያራግቡ አካላት መረጃ ወይ ደግሞ የተጀመረው ግጭት መቋጫ እንዳይኖረው ወይም ቢቀጥል የሚፈልጉ ኃይሎች ካልሆነ በስተቀር በዘር በብሔር የተደረገ ግጭት የለም በእኛ ግንዘማና። በዚህ መሰረት ግን ዝርዝሩ በደንብ ስናጣራ የምንገልጽ ይሆናል።
ለምሳሌ የጠቅላይ ሚኒስትር ዶክተር አብይ አህመድን ሰልፍ ለመደገፍ ከወጣም በኋላ ነው የተፈጠረው ይላሉ ያነጋገርናቸው ሰዎች። ይሄ ግጭትስ እንዴት ሊቀሰቀስ ቻለ?
የዚህ አካባቢ የተከሰከሰው ግጭትን በተመለከተ ምርመራ እኛ እያጣራን ነው ያለው። በርካታ ነገሮች በቃ አሁን ይሄ ነው ብሎ መናገር አይቻልም። በአሁኑ ደረጃ ከውጭ የገቡ ሰዎች ሊኖሩ ይችላሉ። እዚህ ደግሞ አሁን ያለው ለውጥ የማይደግፉ የጸረ ሰላም ኃይሎች ወይ ደግሞ የጥገኛ ኃይሎች እዚህም ከተማ ውስጥ ይኖራሉ። ይሄ በዚህ መነሻ አድርጎ ነው ባለፈው ከጠቅላይ ሚኒስትሩ ሰልፍ ከተጀመረ ሳይሆን ገና አጀንዳው ገና በነገ ዛሬ ይደረጋል ብለን በትናንትና ለምሳሌ ቅስቀሳ ስናደርግ አልሞ ነው ግጭት ያነሱት። ከዚህ አኳያ ነው የነበረው። ስለዚህ መነሻው እያጣራን ነው በሂደት ለሁሉም ሚዲያም ይሁን ለህዝቡ የምንደርስበት ሁኔታ እንፈጥራለን።
በከተማው ላይ በጣም ዘግናኝ የሆኑ የቪዲዮ ምስሎች ታዩበት በኢንተርኔት ላይ ተሰራጭቷል። ወጣቶች ሌሎችን ወጣቶች ሲደበድቡ በጣም ዘግናኝ የሆነ ቪዲዮ እና እሱ ሲደረግ ከተማው የጸጥታ አካላት አልነበሩም በቦታው?
ያው እነዚህ የተፈጸሙ ነገሮች ያው ማንም ሰው በሰው ላይ ጉዳት እንዲያደርስ የሚፈልግ ሰው ያለ አይመስለኝም። ዞሮ ዞሮ ግን ያው ሰው ሲጋጭ ወይ ደግሞ እንደዚህ አይነት ድግድጎች ሲከሰት በአላስፈላጊ በዱላ በተለያዩ ነገሮች እንትን ሊጠቀሙ ይችላሉ። ዞሮ ዞሮ ጸጥታ ኃይሉን በአካባቢው ነበሩ። ጥረት አድርጓል ጥረት ሲያደርጉ ነበረ። ኢቭን በፖሊስ ላይ በልዩ ፖሊስ ላይ በፌዴራል ፖሊስ ላይ እንደዚህ አይነት በድንጋይ በዱላ ጉዳት የደረሰባቸው አሉ።
የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይምንም ጠይቂያቸው ነበር በከተማቸው ስለተፈጠረ ሁኔታ።
ህዝብ ለህዝብ ችግር የለው፣ ነገር ግን በመሀል ሌላ አስተሳሰቦች ነው እየተንጸባረቁ ያሉ፣ ወጣ ያሉ አስተሳሰቦች ማለት ነው።
ምን አይነት ናቸው እነዚህ አስተሳሰቦች?
ማለት በቃ ይሄ ብሔር ግጭትን የሚቀሰቅሱ አይነት አስተሳሰቦች ናቸው።
የክልሉ መንግስት የጸጥታ ኃላፊዎች ለማረጋጋት አልገቡም፣ እንደውም በአንድ ወገን ቆመው ነበር ብለውን ነበር ትላንት ያነጋገርናቸው ሰዎች።
ገብቷል። ሁሉም ጸጥታ እንትኖች አካላት አለ፣ ሁሌ መከላከያ ምሰገራለ፣ ሁሉም አለ።
በቪዲዮ ላይ ወጣቶች የተወሰኑ ወጣቶችን ሲደበድቡ በጣም አሰቃቂ የሆኑ ዘግናኝ ቪዲዮዎች ታይተዋል። እና እነዛ ነገሮች ሲፈጠሩ የጸጥታ አካላት በከተማው አልነበሩም?
ነበሩ። መደረግ ያለበትን ጥረት ያደርጋሉ፣ ነገር ግን አንዳንዴ ወጣ የሚሉበት ሁኔታዎችም ይኖራሉ
እኮ። እሱን ማስቆም እንዴት አልቻሉም የጸጥታ አካላት?
አሁን ግን ረግቧል። አሁን ረግቧል፣ ግን በወቅቱ ነው። አሁን እነዚህ ቪዲዮዎች
በወቅቱም ቢሆን እንደዛ አይነት ነገር ሲፈጸም በአንድ ከተማ ላይ አንድ የከተማ አስተዳደር ካለ የጸጥታ መዋቅሩ ካለ እንዴት መሀል ላይ ገብቶ ያንን ነገር ማብረድ አልቻለም?
ያው ትራት አድርጓል አክቹዋሊ ውስነቶች አሉ። እሱ ያው ከተላም እና ነው የሚሆነው ነገራቶች ከወረደ በኋላ
በአሁኑ ሰዓት የተወሰደ እርምጃ አለ
ነው እርምጃ ያው ህዝብ ማዋየት ነው። አሁን እርምጃ ይዘን ያለ ነው ህዝብ ማዋየት ነው፣ ከዚህ ጋር መነጋገር ነው።
ያነጋገርናቸው ነዋሪዎች በዛሬው ዕለት የፌዴራል ፖሊስ ከተማውን መቆጣጠሩንና ጸጥታ መስፈኑን ተናግረዋል። ነገር ግን ከአሶሳ ውጪ ባሉ የገጠር ቀበሌዎች ተመሳሳይ ድምጾች እየተሰሙ እንደሆነም ገልጸውልናል። እንደዚሁም የሀገር ሽማግሌዎች ገብተው በአሶሳ ከተማ ውይይት እንዳደረጉ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምትከታተሉት ጋቢና ቪኦኤ ነው። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሥነ ጥበብ ዝንባሌ ጥቂትም ብትሆን እንዳላቸው የኤርትራን ልዑካን ተቀብለው የራት ግብዣ ባደረጉ ቀን መናገራቸው ይታወሳል። በዚህ ሳምንት ደግሞ ከሥነ ጥበብ ባለሙያዎች ጋር ተወያይተዋል። ጠቅላይ ሚኒስትሩ ጥበበኞች በማህበረሰብ እድገትና ልማት ውስጥ ስለሚኖራቸው ሚና ገለጻ አድርገዋል። መስታወት አረጋው በስፍራው የነበሩ የሥነ ጥበብ ሰዎችን አነጋግራለች።
በትላንትናው ዕለት በርካታ የጥበብ ባለሙያዎች ከጠቅላይ ሚኒስትር አብይ አህመድ ጋር በቤተ መንግስት ተገናኝተው ነበር።
ሚዲያ አርት ከሌለበት የሚጮህ ቆርቆሮ ማለት ነው። ዜናም ቢሆን አርት ፈልጎ
ጠቅላይ ሚኒስትሩ የኢትዮጵያ የጥበብ አካሄድ እንዴት ቢሆን የተሻለ ሊሆን እንደሚችል ለጥበብ ባለሙያዎች ገለጻ አድርገው ነበር። በቤተ መንግስት ተገኝተው ከነበሩት መካከል በኢትዮጵያ ፊልም ኢንዱስትሪ ከፍተኛ አስተዋጽኦ ያደረገው ደራሲና ዳይሬክተር እንዲሁም ተዋናይ ቴድሮስ ተሾመ አንዱ ነበር።
የአርቲስቱ ሚና በህብረተሰብ እድገት ውስጥ በትራንዚሽን ውስጥ ምን መሆን አለበት? እያንዳንዱ የኪነ ጥበብ ውጤቶቻችን ውስጥ የምናስቀምጣቸው ቃላት ማተር እንደሚያደርጉ ያንዳንዱ የምንወስዳቸው እርምጃዎች አዘ ሴሌብሪቲ እና ሮል ሞዴል ማተር እንደሚያደርጉ ስራዎቻችንን ስንሰራ የሚያሻግር ስራ እንድንሰራ ከሌሎች ሀገሮች ምሳሌ እያጣቀሱ ነው ሲያስተምሩን የነበረው። በጣም እኔ እንደ ትልቅ እንትን ያየሁት ትምህርቱ ብቻ ሳይሆን ኪነ ጥበቡ ኢንዱስትሪውን ሪኮግኒሽን ሰጡት። በጣም አለናንተ መሻገር አይቻልም ብለው ከዚህ በፊት በነበሩ አመራሮች ይሄ አይታወቅ፣ የሆነ ድግስ ሲኖር እንጠራለን፣ ጦርነት ሲኖር፣ የሆነ ችግር ሲኖር ነው አነቃቁ ይባላል እንጂ አለ እናንተ ሀገር መቀጠል አትችልም፣ እናንተ እንድንሻገር ታስፈልጉናላችሁ ብሎ ጥቁና የሰጠ መሪ አልነበረም። ስለዚህ በጣም ትልቅ ቦታ ሊሰጠው የሚገባው እሱ ነው።
በጥበብ ስራ ላይ የሚገኙ ሰዎች ተገኝተዋልና አብዛኛዎቹ የተገኙት ከቲያትሩ በኩል ነው፣ ከሙዚቃው በኩል ነው፣ ከሰዓሊዎቹ ነው። የተገኙትን ደግሞ ታዳሚዎቹን ትንሽ ንገረኝ።
በነገራችን ላይ በዚህ በመገኘት ላይ እየተነሱ ያሉ ኮንትሮቨርሲዎች አሉ። በጣም ወደፊት ሊታረም ይገባዋል። ምክንያቱም ኢንዱስትሪ ውስጥ በጣም ትልቅ ሚና ያላቸው ግን ያልተጋበዙ ሰዎች አሉ። በጣም ስህተት ተሰርቷል። ስለዚህ እነ ከሌ ተገኝተው ነበር ብሎ በኩራት መናገር አያስደፍርም። ከዚህ በኋላ እዛ አካባቢ በተለይ እንዲህ አይነት ትልቅ ቦታ ግብዣ ሲደረግ ማተር ስለሚያደርግ በተለይ ለዚህ ለኢንዱስትሪ የለፉ ሰዎች መጋበዝ አለባቸው። ይህ ላይ ትልቅ ሚና ያላቸው ያልተጋበዙ ሰዎች አሉ። ከዛ ውጭ ግን የተጋበዙትም ብዙ ስለሆኑ ከሁሉም ከኪነ ጥበቡ ከቲያትሩም ከሙዚቃውም ቲያትርም ኮረስ አክተር ሳይቀርስ ተጋብዘው ደግሞ አይተናለን።
በድርሰት ስራውና በበርካታ የኢትዮጵያ ፊልሞችና የመድረክ ስራዎች ላይ ብቃቱን ያሳየው ተዋናይ ሰለሞን ቦጋለ ከታዳሚዎቹ የጥበብ ባለሙያዎች አንዱ ነበር።
ትልቅ ነገር እንግዲህ ለአርቱ የሚያስፈልገውን ነገር አንዱ ነጻነት ነው። እንግዲህ ነጻነት ማጣቱም ነው አንዱም ብዙ ነገሮችን ብዙ ስራዎችን እንዳንሰራ ያገደን የነበረው ነው። አሁን እንግዲህ ይሄ እንግዲህ አረንጓዴ መብራት ያየ ነው ብዬ ነው የማስበው። ለመስራት በደንብ የምንችልባቸው መንገዶች ነው። ሌላው ቀርቶ ይሄ እስከዛሬ በደጁ ስናልፍ ስናፍቅ የነበረውን ቤተ መንግስት ገብተን እንዳይ እንድናይ የተደረገበት አንድ መንገድ ነገ ብዙ የፊልም ኢንዱስትሪን የሚያሳድጉ በደንብ ልንሰራባቸው ታሪካዊ የሆኑ ፊልሞች ይሁን ሌሎች ጉዳዮችን ልንሰራባቸው ክፍት ይሆናሉ። እነዚህ ቤቶች እንሰራባቸዋለን ማለት ነው። እና እኔ ትልቅ ነገር ያየሁበት የእውነት ልካ ትልቅ ነበርን የሚለውን ነው። የእኛ ብልህ መሆን የእኛ በደንብ አገራዊ ጉዳዮች ላይ አተኩረን የመስራት ነገሩ ካለ እንግዲህ ተመቻችቷል ብዬ አስባለሁ። በዚህ ደግሞ ትልቁና ትልቁ እግዚአብሔር ይመስገን ነው። በዚህ እድሜያችን እንድንሰራ ስናፍቅ የነበረው ነገር አግኝተናል ብዬ አስባለሁ።
አብርሃም ወልዴ በትወናና በሙዚቃ ሙያ ውስጥ ይገኛል። ባላገሩ የቴሌቪዥን ፕሮግራም በርካታ ሙዚቀኞችንና የውዝዋዜ ባለሙያዎች ወደ ሙያው እንዲዘልቁ መንገዱን አመቻችቷል።
የሚዲያ ሰው የሚያወራው ነገር በጣም ስለሚጮህ፣ በጣም ብዙ ቦታ ስለሚሰማ የማይሆን ነገር እንዳይሆን ፋይዳ ያለው ነገር መስራት አለባችሁ ለሀገር። በቃ የተጀመረው ነገር አሁን ያለውን ነገር ጠቅላይ ሚኒስትሩ ራዕይ አይነት አሁን የሚባለውን ነገር እሱን እናንተ መያዝ አለባችሁ። ይሄ ለሀገር አንድነት፣ ለሀገር ለፍቅር ስሩ፣ ለነዋይ ለገንዘብ አይደለም መስራት ያለበት። ጥበበኛ ጥበበኛ የተባለው ነገር ላይ መጮ ሳይሆን ችግር ቢኖር መፍትሄውን ማፈላለግ ነው። ችግር ይኖራል፣ ከዛ ደግሞ ከችግሩ መወጣት አለ። በመሀል ያለውን መፍትሄውን የሚያመጣው ግን አርት ነው፣ ጥበብ ነው ከሚል አይነት ስለዚህ ሁልጊዜ ሰው ያላየውን ቦታ ላይ ሆናችሁ ሰው ያላየውን ነገር ማሳየት ነው መቻል አለባችሁ። ሰው ያየውን ነገር ብታወሩ ማንም መንገደኛ ያወራዋል ነው። ጥበበኛ ለየት ማለት አለበት ነው። እና ስለዚህ ሁልጊዜ የማስበው ነገር ነበር እና በጣም አስፈላጊ ነገር ነው የተደረገው።
ጠቅላይ ሚኒስትሩ በቅርቡ 3 ማዕዘን በተሰኘ የፊልም ጽሑፍ ላይ እጃቸው እንዳለበት ተናግረው ነበር። የ3 ማዕዘን ደራሲና አዘጋጅ ቴድሮስ ተሾመን የጠቅላይ ሚኒስትሩ ተሳትፎ ምን እንደነበር ጠይቀነው ነበር።
ከአብይ ጋር 1 ሰዓት መቀመጥ 1 ዓመት ትምህርት ቤት የመቆየት ያህል ቦታ አለው። በጣም አዋቂ ነው፣ በጣም አንባቢ ነው፣ በጣም ፐርሶናሊቲ አዛኝ ነው፣ በጣም ሰው መርዳት የሚወድ ሰው ነው። በጣም ጠንካራ ሰራተኛ ነው፣ በጣም ደፋር ነው። 3 ማዕዘንን በተመለከተ በጣም የተሳሳቱ መረዳቶችን እያየሁ ነው ሶሻል ኔትወርክ ላይ። በዚህ አጋጣሚ ቢጠራ ጥሩ ነው። 3 ማዕዘን ኮራይት ነው ያደረገው። 3 ማዕዘንን ግን በጣም ሴንሲቲቭ ነው። እሱ ድሪሙ ነበረው አሁን ዛሬን፣ እሱ የዛሬ 8 ዓመት ዛሬን ይመለከት ነበር። እና በእነዚህ ህዝቦች መካከል ስቶሪ ስትሰራ እኩይ ካራክተር ከኤርትራም ሆነ ከኢትዮጵያ ልታደርግ አይገባም። እኩይ መሆን ያለበት ፈተናቸው ሊሆን የሚገባው ቻሌንጅ ሊያደርጋቸው የሚገባው ሲችዌሽኑ ነው። ጦርነት አለ በእነዚህ 2 ሀገር መካከል። ጦርነት እንደ ሀገር በሁለት ሀገሮች ቢደረግም በቤተሰቦች መሀል ግን ዘልቆ ቤተሰብን ይረብሻል ጦርነት። ስለዚህ ያንተ ታሪክ ማሳለጫ መሆን ያለበት ጦርነት ወይም ሌሎች ፈተናዎች ናቸው። እና እነዚህን ፈተናዎች ለመወጣት የሁለቱ ሀገር ዜጎች ሰዎች ሲተባበሩ ብናይ ነው በሚል ስትራክቸሬን እንዳፈርስ አድርጎኛል። አንደኛ ያ ማለት ኮራይተር ነው፣ ስክሪፕት ራይቲንግ ላይ ያገዘኝ ማለት ነው እንጂ ደራሲ ነው ማለት አይደለም። አሁን አንዳንድ ሰዎች በፕላጀሪዝም ሲከሱኝ ይታያል በሶሻል ኔትወርክ ላይ። እና እውነቱ ግን ይሄ ነው። በጣም አግዞኛል፣ አፍርሶ ሰርቶታል። 50% ያህል ራይቲንግ አግዞኛል። ግን ኮራይት ነው ያደረገው ስክሪን ፕሌውን እንጂ ድርሰቱ የኔ ነው እና አብረን ነው የጻፍነው ማለት ይቻላል ስክሪን ፕሌውን።
የተከፈተው መንገድ ሰፊ እንደሆነና ሐሳቡም ትልቅ መሆኑን በመግለጽ በቅንነት ለኪነ ጥበብና ለማህበረሰቡ በሚጠቅም መልኩ መስራት ከቻልን መንገዱ ክፍት የሆነ ይመስለኛል በማለት ተዋናይና ደራሲው ሰለሞን ቦጋለ በመጨረሻ ገልጾልናል።
ህዝቡ ጥሩ ሲሰራ ለማወደስ፣ መንግስት መጥፎ ነገር ሲሰራ ለመውቀስ ቅርብና ድልድዩ የሆነ ከፍጹም ፍቅርና ከፍጹም ጥላቻ ሆኖ ሊሰራ የሚችለው ይሄ ኪነት ነው ነው እና አርቲስቱ ነው። አርቲስቱ ደግሞ የነጻ አይምሮ ከማህበረሰቡ የቀደመ ሰፊ ሀሳቦች ሊኖሩት ይገባል።
ሚዲያ አርት ከሌለበት የሚጮህ ቆርቆሮ ማለት ነው።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ የመራው ሞክቢል ያብሮ ነው። በነገው ጉዞ እንገናኝ። መልካም ምሽት።
ደህና ደሩ። Radio Sagale Americati.